ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ታህሳስ 25 2017 ዓ.ም ዝግጅታችን ጀመረ። በአፋር ክልል እሳተ ገሞራ ሊከሰት እንደሚችል ምልክቶች መታየታቸውን የኢትዮጵያ ከርሰ ምድር ጥናት ምርምር ኢንስቲትዩት አስታወቀ። ኢትዮጵያ በሶማሊያ ከሚመራው አዲስ ተልዕኮ ጋር እንደምትተባበር አስታወቀች። ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አሳሰበ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ሰላም ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ትመራልናለች። በራዲዮ በቴሌቪዥን ስርጭታችን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ዝግጅቶቻችንን እንዲህ በምስል ከምትመለከቱት በሳተላይት ከምትከታተሉት በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በዩቲዩብ ገጻችን ላይ ስርጭታችን እየተላለፈ ይገኛል። ከዛም ተከታተሉት። አሁን ስመኝሽ የቆየ በስቱዲዮ አብራኛለች። የምሽቱን የዓለም ዜናዎች ልታስደ እንደምጣችሁ ነው። የአየር ሰዓቱን ለሷ ለቃለው ተመልሼ ይመጣል።
በድጋሚ እንደምን አመሻችሁ። ለምሽቱ ከያዝናቸው ዜናዎች መካከል በኢትዮጵያ በሚሊዮን የሚቆጠሩ ልጆች ከትምህርት ቤት ውጪ ሆነዋል ሲል ዩኒሴፍ ማስታወቁ፣ በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ምልክቶች መታየታቸውና ጥቁር አሜሪካውያን የጋና ዜግነት እያገኙ ነው የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ከአጭር ቪዲዮ ጋር ባጋራው መረጃ አስታወቀ። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁኑ ሰዓት በአፋር ክልል ዱላቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብሏል። በዚህም ምክንያት ባለስልጣናት ነዋሪዎችን ወደ ጊዜያዊ መጠለያ እንዲያዘዋውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢ ረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ጊዜያዊ መጠለያ የማጓጓዝ ስራ እየተሰራ መሆኑን ጠቅሷል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለስልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግቧል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሰረት ሰዎችን ስርዓት ባለው መንገድ እንደሚያስወጡም ኮሚሽኑ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋሉበት ቆይቷል። አድማጮች፣ በዚህ ዙሪያ በመጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በግጭት በሁከት የተፈጥሮ አደጋዎችና መፈናቀል ሳቢያ በኢትዮጵያ ከ9 ሚሊዮን በላይ የሚሆኑ ልጆች ከትምህርት ቤት ውጪ እንደሆኑና ከ9 ሺህ በላይ የሚሆኑ ትምህርት ቤቶችም እንደተዘጉ በተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት የህጻናት መርጃ ድርጅት በምህጻሩ ዩኒሴፍ ባወጣው አመታዊ ሪፖርት እንዳለው ከትምህርት ውጪ እንዲሆኑ ከተደረጉ ታዳጊዎች ውስጥ ከፍተኛ ቁጥር ያላቸው የሚገኙት በአማራ ክልል ሲሆን 4.4 ሚሊየን ይሆናሉ። በመቀጠልም በኦሮሚያ ክልል 3.2 ሚሊየን እንዲሁም በትግራይ ክልል ደግሞ 1 ሚሊየን ይሆናሉ። በኢትዮጵያ የትምህርት ዘርፉ በግጭት በተፈጥሮ አደጋዎችና በመፈናቀል ምክንያት ችግር እንደገጠመው ዩኒሴፍ አመልክቷል። በሀገሪቱ ከ10 ሺህ በላይ የሚሆኑ ወይም 18 በመቶን የሚወክሉ ትምህርት ቤቶች በግጭትና በአየር ንብረት አደጋዎች ጉዳት ደርሶባቸዋል። ይህም ደህንነት የተጠበቀና በስራ ላይ የሚገኝ የትምህርት አገልግሎት ተደራሽነት እንዲቀንስ አድርጓል ሲል ድርጅቱ ባወጣው ሪፖርት አክሏል። የሚኒስትሩ የትምህርት ፕሮግራሞችና ጥራት ማሻሻያ መምሪያ ኃላፊ ዶክተር ዮሐንስ ውጋሶ የዩኒሴፍ መረጃ አወሳሰድ ሂደት የተለየ መሆኑ ለቁጥሩ ከፍ ማለት ምክንያት ሊሆን እንደሚችል ለአሜሪካ ድምጽ ተናግረዋል።
ጥቅምት ወር ላይ አሰስመንት ስንሰራ በአብዛኛው ትልቁ ሼር የሚይዘው የተፈጥሮና ሰው ሰራሽ አደጋ ነው። ሰው ሰራሽ ደግሞ የምንላቸው በተለያዩ አካባቢዎች ላይ የሚከሰቱ ግጭቶች ናቸው። ኦቨርኦል ዳታችን የሚያሳየው ወደ 7 ሚሊዮን ገደማ ህጻናት አሁንም ወደ ትምህርት ቤት አልመጡም የሚል ነገር ግን ወደ ትምህርት ቤት ያልመጣን አውቶት ስኩል ይላሉ። የጠቀሽልኝ 9 ምናምን ሚሊዮን የሚለው እኛ መረጃ ላይ የለም። ይሄ 2 ምናምን ሚሊዮን ልዩነት እንዳለው ፊል አደርጋለሁ። ከእኛ ጋር አብረ ሆኖ የተሰራ አይደለም። ትክክል አይደለም። እንደነገርኩሽ የነሱ የሚወስዱት ዴፊኒሽን እና እኛ የምንጠቀመው ዴፊኒሽን የተለያየ ነው። እነሱ ትምህርት ቤት ያለውንም ልጅ እንደ ለአደጋ አለው ሊያቋርጥ ይችላል የሚለውን በሙሉ እንደ አቋራጭ ተማሪ አድርገው የሚወስዱበት የአሰላል ስልት አላቸው። ምናልባት በዛ መንገድ ተጠቅመው ሊሆን ይችላል። የኛ መረጃ ግን ያንን አያሳየም። አለማሳየቱ ብቻ ሳይሆን ኤቭሪ ታይም ትምህርት ቤቶች ፋንክሽን እያደረግናቸው ነው እየሄድን ያለ ነው። ስለዚህ ምናልባት መረጃ የሚወሰድበት አመት ረጅም ጉዞ ስለሚወስድ እነሱ ጋር ሪል ታይም ዳታ ስላልሰበሰቡ ሊሆን ይችላል ብያል።
ባለፈው መስከረም በአማራ ክልል ምስራቅ ጎጃም 2 መምህራን ተገድለዋል። ይህም በአካባቢው በትምህርት ዘርፍ በተሰማሩት ላይ ፍርሃት እንደፈጠረ ተነግሯል። የአካባቢው አስተዳደር ስም ሳይጠቀስ በአማራ ሕዝብ ስም የሚምሉ ያላቸው ቡድኖችን ለግድያው ተጠያቂ አድርጓል። በአማራ ክልል የሚንቀሳቀሱ አማጺ ቡድኖች መምህራንን ኢላማ ለማድረጋቸውን አስታውቀዋል። ትምህርት ቤት መከፈቱን የሚቃወሙት ለተማሪዎቹና ለማህበረሰቡ ደህንነት ነው ሲሉም አስታውቀዋል። ይህ በእንዲህ እንዳለ እስካለፈው ህዳር ወር መጨረሻ ድረስ በኦሮሚያ ክልል ከ9 ሚሊዮን በላይ ሰዎች በወባ መያዛቸውንና 1267 ደግሞ መሞታቸውን ይኸው የዩኒሴፍ ሪፖርት አመልክቷል። ይህም በመላ ሀገሪቱ በበሽታው ህይወታቸውን ካጡት ውስጥ 40.9% ሲሆን በአማራ 23.5%፣ በደቡብ ኢትዮጵያ 9.1%፣ እንዲሁም በደቡብ ምዕራብ ደግሞ 7.5% መሆኑን አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ጥቁር አሜሪካውያን የጋና ዜግነት እያገኙ ነው። ጋና በመላው ዓለም የሚገኙ ጥቁሮችን ወደ ሀገሯ እንዲመጡ በመጋበዝ ላይ ስትሆን በቅርቡም 524 ለሚሆኑና በአብዛኛው ጥቁር አሜሪካውያን ለሆኑ ሰዎች ዜግነት ሰጥታለች። ጋና ከ5 ዓመታት በፊት የመመለስ ዓመት የሚል ተነሳሽነት ከጀመረች ወዲህ የተሰጠ ከፍተኛው የዜግነት ቁጥር መሆኑም ታውቋል። ተነሳሽነቱ የመጀመሪያዎቹ አፍሪካውያን በባሪያ ፍንገላ በ1619 ዓ.ም ወደ አሜሪካ የመጡበትን 400ኛ ዓመት ለማሰብ ያለመ ነው። ከረጅም ጊዜ በፊት የተሰበረው ቁርኝት መልሶ በመጠገኑ ሰዎች እጅግ ሲደሰቱ መስተዋሉን የአሶሴትድ ፕሬስ ዘገባ አመልክቷል። በዜግነት አሰጣጥ ስነ ስርዓት ላይ አንዳንዶች የጋናን ባንዲራ በማውለብለብ በደስታ ሲያለቅሱም ተስተውሏል። ለመጀመሪያ ጊዜ በአሜሪካ ሳሉ ያልተሰማቸው ደስታና የማንነት ስሜት እንደተሰማቸውም አንዳንዶቹ ተናግረዋል። የደቡብ ኮሪያ መርማሪዎች ተከሳሹን የአገሪቱን ፕሬዚዳንት ዮን ሶክ ዩል በቁጥጥር ስር ለማድረግ የነበራቸውን ሙከራ አቁመዋል። መርማሪዎቹ ሙከራውን የተዉት ፕሬዚዳንቱን ከመኖሪያ ቤታቸው ለመያዝ ያደረጉት ሙከራ በጠባቂዎቻቸው በመገታቱ ነው። የሀገሪቱ ሕግ አውጪ ምክር ቤት ፕሬዚዳንቱን ከስራቸው ያገደ ሲሆን የመያዣ ትዕዛዙ ተግባራዊ የሚደረግ ከሆነ ዮን ሶክ ዩል በደቡብ ኮሪያ ታሪክ የተያዙ የመጀመሪያው ፕሬዚዳንት ይሆናሉ። ባለፈው ወር የማርሻል ሕግ ያወጀው ሀገሪቱን ወደ ወታደራዊ አስተዳደር ለመቀየር የሞከሩት ፕሬዚዳንቱ ከፍተኛ ተቃውሞ ገጥሟቸው ሀሳባቸውን ወዲያው እንዲተዉ ተገደዋል። በዚህም እስራት ወይም የከፋ የሞት ቅጣት ይጠብቃቸዋል። 20 የሚሆኑ መርማሪዎችና 80 የሚሆኑ ፖሊሶች መኖሪያ ግቢያቸው ገብተው ፕሬዚዳንቱን ለመያዝ ሲሞክሩ 200 የሚሆኑ ወታደሮችና ጠባቂዎቻቸው ገጥተዋቸዋል። በሁለት ወገኖች መካከል ድርድር ተሞክሮ ሳይሳካ በመቅረቱ መርማሪዎችና ፖሊሶች ወደ መጡበት ተመልሰዋል። የመያዣ ትዕዛዙ የቀን ገደብ ሰኞ የሚያበቃ ሲሆን ፕሬዚዳንቱ ራሳቸውን ለመከላከል እንደሚፋለሙ ዝተዋል። ይህ በእንዲህ እንዳለ የመያዣ ትዕዛዙ የቀን ገደብ በሚያከትምበት ሰኞ ዕለት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኮሪያ አቻቸው ጋር ለመነጋገር ሶል እንደሚገቡ ታውቋል። በደቡብ ኮሪያ የፖለቲካ ጉዳይ ላይ አስተያየት ሰጥታ የማታውቀው ሰሜን ኮሪያ ዮንን ለመያዝ በሚደረግ ጥረት ምክንያት ሶል የፖለቲካ ቀውስ ውስጥ ገብታለች ሲሉ የሀገሪቱ የመንግስት መገናኛ ብዙሃን አስታውቀዋል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ጽዮን ልመልሳችሁ። ስመንሽ የቆየን ለዓለም ዜናዎቹ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሃሪክ በ ዩቲዩብ ገጻችንም ላይ በተመሳሳይ ቪኦኤ አምሃሪክ በቀጥታ ስርጭት እየተላለፈ ይገኛል። በነገራችን ላይ አድማጮች በትዊተርም ሃሽታግ ቪኦኤ አምሃሪክ ወይም በኤክስ ማህበራዊ ገጻችን ላይ እንገኛለን። አስተያየትና ጥቆማ ካላችሁ አድርሱን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። እዚህም ዋሽንግተን ዲሲ እንዲሁም በመላው በኢትዮጵያም ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። አሁን ለዕለቱ ወደ ያዝነው አብይ ርዕስ ዘገባችን እናልፋለን። በአብይ ርዕስ ዘገባችን የምናልፈው ኢትዮጵያ በሶማሊያ የሰላም ማስከበር ተግባር ላይ በሚኖራት ተሳትፎ ዙሪያ ቀጣይ ውይይቶች እንደሚደረጉ ዛሬ የውጭ ጉዳይ ሚኒስቴር ገልጿል። ሶማሊያ በበኩሏ የአዲሱን ተልዕኮ ስብጥር ለማጠናቀቅ ጥረት እየተደረገ እንደሆነና ኢትዮጵያ ለተልዕኮ ወታደሮችን ለማበረከት ያቀረበችውን ጥያቄ ከግምት ውስጥ እንደምታስገባ አስታውቃለች። የኢትዮጵያ መንግስት ከፍተኛ ልዑክ ከሶማሌ ባለስልጣናት ጋር በአዲሱ የአፍሪካ ህብረት ተልዕኮ ወይም የሶማሌ ተልዕኮ ኢዩሶም ዙሪያ በሞቃዲሾ መወያየቱንና ቀጣይ ውይይት እንደሚኖርም የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ አስታውቋል። በቅርቡ በአንካራ መሪዎቻቸው የደረሱትን ስምምነት ተከትሎም ሁለቱ ሀገራት የሻከረ ግንኙነታቸውን ለማደስ ጥረት እየተደረገ እንዳለም አስታውቀዋል። የኢትዮጵያ ጦር በሶማሊያ የመቀጠሉ ጉዳይ ግን እልባት አላገኘም። መግለጫውን የተከታተለው ኬኔዲ አባተ ነው፣ ዝርዝሩን ይነግረናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ አርብ ታህሳስ 25 ቀን በሰጡት ጋዜጣዊ መግለጫ በአንካራው ስምምነት መሰረት የኢትዮጵያና የሶማሊያ ግንኙነት እንዲታደስ በጋራ እየሰራን እንገኛለን ብለዋል። የሁለቱ ሀገራት ከፍተኛ ባለስልጣናት ጉብኝቶችም የዚሁ አካል እንደሆኑ ገልጸዋል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራ ልዑክ ትናንት በሞቃዲሾ ከሶማሊያ ባለስልጣናት ጋር መወያየቱንም የገለጹት ቃል አቀባዩ የውይይቱ ዋና ትኩረት ነበረ ያሉትን አብራርተዋል።
ውይይቱ ባለፈው ሳምንት በአዲስ አበባ የተካሄደው ውይይት ቀጣይ ሲሆን የልዑካን ቡድኑ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለሶማሊያ ፕሬዚዳንት የተላከ መልእክት አድርሷል። ቡድኑ በቆይታው ፍሬያማ ውይይት ያደረገ ሲሆን በተለይም ኢትዮጵያና ሶማሊያ በኤዩሶም ተልእኮ ተልእኮውን ውጤታማ ለማድረግ በትብብር ለመስራት የተስማሙበት ነው።
የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ በኢትዮጵያ መከላከያ ሚኒስትር የተመራው ልዑክ ያደረገው የትናንቱ የሞቃዲሾ ጉብኝት ታህሳስ 2 ቀን የአንካራው ስምምነት ከተፈረመ በኋላ የተገኘውን ለውጥ ለማስቀጠል እየተደረጉ ያሉ ጥረቶች አካል ነው ብሏል። በኢትዮጵያ መከላከያ ሚኒስትር አይሻ መሐመድ የተመራውና የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ያሉበት የኢትዮጵያ ልዑካን ቡድን በሶማሊያ ይፋዊ የስራ ጉብኝት ያደረገው አዲሱ የአፍሪካ ህብረት ተልእኮ ኤዩሶም በሶማሊያ ኃላፊነቱን መረከቡ በተገለጸ ማግስት ነው። ለአዲሱ ተልእኮ የወታደር መዋጮ የሚያደርጉ ሀገራት የመጨረሻ ዝርዝር በይፋ ባይታወቅም በተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 2767 መሰረት ኤዩሶም ከአውሮፓውያኑ ጥር 1 ቀን 2025 ጀምሮ ስራውን ጀምሯል ሲሉ በሶማሊያ የአፍሪካ ህብረት ድጋፍና ማረጋጋት ተልእኮ ኃላፊ ሙሐመድ ኤል አሚኒ ሱፍ በእለቱ ባወጡት መግለጫ አስታውቀዋል። ኢትዮጵያ ከተገንጣይዋ የሶማሊያ ራስ ገዝ አስተዳደር ሶማሊላንድ ጋር የተፈራረመችውን የባህር በር የመግባቢያ ስምምነት አምራ የተቃወመችው ሶማሊያ የመግባቢያ ስምምነቱን እስካልሰረዘች ድረስ ኢትዮጵያ በኤዩሶም ተልእኮ እንደማትሳተፍ አቋም ይዛ ቆይታለች። የኢትዮጵያና የሶማሊያ መሪዎች በአገሮቻቸው መካከል ያለውን ውጥረት ለማርገብ በቅርቡ በአንካራ ከተስማሙ በኋላም ቢሆን በሶማሊያ ሰላም የማስከበር ተልእኮ ውስጥ ለአመታት ከፍተኛውን ሚና ስትጫወት የቆየችው ኢትዮጵያ በዚህ ተሳትፎዋ የመቀጠሏ ጉዳይ እልባት አላገኘም። በዛሬው መግለጫ ላይ ኢትዮጵያ በኤዩሶም ተልእኮ ውስጥ ትሳተፋለች ወይስ አትሳተፍም በሚል የተጠየቁት የውጭ ጉዳይ ሚኒስቴር ቃል አቀባዩ በጉዳዩ ላይ በከፍተኛ ባለስልጣናት ደረጃ ውይይት እንደሚደረግ ገልጸዋል።
ከጥቂት ሳምንታት በፊት የነበረው መንፈስ ሌላ ነበር። ከቅርብ ጊዜ ወዲህ ግን ያለፈው ሳምንትም የሶማሊያ ስቴት ሚኒስትር እዚህ መጥተዋል። አጸፋዊ ውይይትም በትናንትናው ዕለት በሞቃዲሾ ተካሂዷል። በቅርቡም በከፍተኛ ባለስልጣናት ደረጃ አዲስ አበባ ላይ ተመሳሳይ ውይይት ለማድረግና በጉዳዩ ዙሪያም የበለጠ ለመወያየት እዚህ አዲስ አበባ ላይ ቀጠሮ የተያዘበት ጉዳይ ነው።
ሶማሊያ በበኩሏ የመከላከያ ሚኒስትሯ አብዱል ቃድር መሐመድ ኑር የኤዩሶም ተልእኮ ስብጥርን ለማጠናቀቅ እየተደረገ ያለውን ጥረት በትናንቱ የሞቃዲሾ ውይይት ላይ ማብራራታቸውን በዛሬው መግለጫው አመልክታለች። መግለጫው ኢትዮጵያ ለኤዩሶም ተልእኮ ወታደሮችን ለማበርከት ያቀረበችውን ጥያቄ ከግምት ውስጥ ለማስገባት የሀገራቸው ፌዴራል መንግስት ፈቃደኛ መሆኑን ሚኒስትሩ ገልጸዋል ብሏል። የሶማሊያ ባለስልጣናት በኤዩሶም ስር የሚሰለፉ አስፈላጊ 11,000 ወታደሮች ችን ከዩጋንዳ፣ ጅቡቲና ኬንያ ማግኔታቸውን የገለጹ ሲሆን ከአባይ ውሃ ተቃቀም ጋር በተገናኘ ከኢትዮጵያ ጋር ለመግባባት ውስጥ የምትገኘው ግብጽም በሶማሊያ የአፍሪካ ህብረት ተልእኮ ስር ወታደሮቿን እንደምታሳትፍ በውጭ ጉዳይ ሚኒስትሯ በኩል ገልጻለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ መግለጫ ሲሰጡ በኢትዮጵያና በሶማሊያ ባለስልጣናት መካከል በተደረጉ ሰሞናዊ ውይይቶች አልሻባብን ለመዋጋት የሚደረጉ ጥረቶችን ለማጠናከር መግባባት መኖሩን ጠቅሰው የአዲሱ ተልእኮ ስምሪት ግን ጥንቃቄ ያሻዋል ብለዋል።
የጋራ ጠላት የሆነውን አሸባሪውን አልሸባብ በጋራ ለመዋጋት እየተደረገ ያለውን ጥረት ለማጠናከር ከመግባባት ላይ ተደርሷል። ከድር አትሚስ በኋላ የሚኖረው የኃይል ስምሪት ኢትዮጵያ በጥንቃቄ በተሞላበት መንገድ እንዲሆን ትፈልጋለች።
ቃል አቀባዩ ከመግለጫቸው በኋላ በዋናነት ሶማሊያን የተመለከቱ በርካታ ጥያቄዎች ተነስተውላቸው ነበር። ከሶማሊላንድ ጋር የተደረሰውን የመግባቢያ ስምምነት እጣ ፈንታ ጨምሮ በብዙ ጉዳዮች ላይ ለተነሱላቸው ጥያቄዎች ግን መልስ አልሰጡም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት የአማርኛ ቋንቋ ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ ትንታኔው መጽሔት ዝግጅታችን ስናልፍ በመግቢያችን ላይ እንዳስተዋወቅናችሁ በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታውቋል። በክልሉ አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ ያስታወቀው ተቋሙ ከአጭር ቪዲዮ ጋር ባጋራው መረጃ የገለጸ ሲሆን በፈንታሌ ወረዳም ጭስ ሲወጣ የሚያሳይ ቪዲዮ አጋርቷል። በዛም አያይዞ በአስታወቀው በአጭር መረጃ በክልሉ ዳላንቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት መከሰቱን አመላክቷል። ከዚህ ጋር በተያያዘ የአሜሪካ ድምጽ ሰሞኑን ሰፋ ያለ ዘገባ ያሰናዳ ሲሆን ይህም በኢትዮጵያ ያሉት አብዛኞቹ ሕንጻዎች በዲዛይን ወቅት በሚፈጠር ክፍተትና በግንባታ ጥራት ጉድለት የተነሳ ለርዕደ መሬት አደጋ የተጋለጡ እንደሆኑ የአዲስ አበባ ዩኒቨርሲቲ ባለሙያዎች ተናግረዋል። ኢትዮጵያ ከ1976 ዓ.ም ጀምሮ ሕንጻዎች ርዕደ መሬትን እንዲቋቋሙ በሚያስችል መልኩ ዲዛይን እንዲደረጉ አስገዳጅ የህንጻ ኮድ በታዘጋጅም መስፈርቱን ከመከተል አኳያ ክፍተቶች እንዳሉም እነኚሁ ባለሙያዎች ተናግረዋል። መንግስት በበኩሉ በህንጻዎች ግንባታ ወቅት መስፈርቱ እንዲተገበር ጥብቅ ክትትል እየተደረገ መሆኑን ገልጿል። ህንጻዎቹም የተወሰነ የርዕደ መሬት መጠንን የመቋቋም አቅም አላቸው ሲልም መከራከሪያ ሐሳብ አቀርቧል። በዚህ ጉዳይ ላይ ሰፋ ያለ ዘገባን ያሰናዳ ነው ገዘገባውን ያሰናዳው ገብረ ሚካኤል ገብረ መድን ነው። ዝርዝሩን እንደሚከተለው ያቀርባል።
በአፋር ክልል እሳተ ገሞራ ሊፈነዳ እንደሚችል ዛሬ ምልክቶች መታየታቸውን የከርሰ ምድር ጥናት አስታወቀ። በኢትዮጵያ አፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ የኢትዮጵያ ከርሰ ምድር ጥናት ተቋም ዛሬ አርብ በፌስቡክ ገጹ ላይ ከአጭር ቪዲዮ ጋር ባጋራው መረጃ አስታውቋል። ተቋሙ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁን ሰዓት በአፋር ክልል ዱለቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ብለዋል። በዚህ ምክንያት ባለስልጣናት ነዋሪዎችን ወደ ጊዜያዊ መጠለያ እንዲያዘዋውሩ ማድረጋቸውን የሀገር ውስጥ ብዙሃን መገናኛ ዘግበዋል። በመንግስት የሚደገፈው ፋና ብሮድካስቲንግ በአፋር ክልል የጋቢ ረሱ ዞን ዋና አስተዳዳሪ አብዱ አሊን ጠቅሶ ባወጣው ዘገባ በአካባቢው ነዋሪዎች ላይ ጉዳት እንዳይደርስ ነዋሪዎችን ወደ ጊዜያዊ መጠለያ የማጓጓዝ ሥራ እየተሰራ መሆኑን ጠቅሰዋል። ፍንዳታ ለመሆኑ በእርግጠኝነት መናገር ባይቻልም ባለስልጣናት ጥንቃቄ ማድረግን መርጠዋል ሲሉ የኢትዮጵያ የአደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ማስታወቃቸውን ደግሞ ሮይተርስ ዘግበዋል። ከአንዳንድ ስፍራዎች ሰዎች መውጣት መጀመራቸውንና በትንበያው መሰረት ሰዎችን ስርዓት ባለው መንገድ እንደሚያስወጡም ኮሚሽነሩ ጨምረው አስታውቀዋል። አካባቢው ባለፉት ጥቂት ወራት ውስጥ የመሬት መንቀጥቀጥ ሲስተዋልበት ቆይተዋል። ይኸው በተከታታይ እየተስተዋለ ያለው ርዕደ መሬት በህብረተሰቡ ዘንድ ስጋት መፍጠሩ አልቀረም። በተለይም ከህንፃዎች ደህንነት ጋር ተያይዞ የሚነሱ ጥያቄዎች አሉ። የአሜሪካ ድምፅ ይህን ጥያቄ መነሻ በማድረግ የተለያዩ ባለሙያዎችን አወያይቷል። በአዲስ አበባ ዩኒቨርሲቲ የሲቪልና የአካባቢ ምህንድስና መምህር ዶክተር ኢሳያስ ገብረ ዮሐንስ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የህንፃዎች ዲዛይን ርዕደ መሬትን እንዲቋቋም ተደርጎ እንዲሰራ አስገዳጅ የህንፃ ኮድ መስፈርት እንዳለ ተናግረዋል።
ህንፃዎች የመሬት መንቀጥቀጥን መቋቋም እንዲችሉ ተደርገው ዲዛይን መደረግ ይችላሉ የሚል ጋይድ ነው የሚሰጠን ይሄ ኮድ።
በኢትዮጵያ ይህ የህንፃ ኮድ ለመጀመሪያ ጊዜ የወጣው እንደ ኤሮፓውያኑ አቆጣጠር በ1983 ማለትም በኢትዮጵያ አቆጣጠር በ1976 ዓ.ም ገደማ ሲሆን ከ10 እስከ 20 ዓመት ባሉት ጊዜያት እየተከለሰ ይወጣል ብለዋል። በመሆኑም ቀጣዮቹ የህንፃ ኮዶች በ1988 ዓ.ም ገደማ እንዲሁም በ2008 ዓ.ም አካባቢ መውጣታቸውን የተናገሩት ዶክተር ኢሳያስ አሁን ደግሞ በቅርቡ ቀጣዩ የተሻሻለ የህንፃ ኮድ ይወጣል ብለዋል። ለተለያዩ አካባቢዎች የተለያዩ የህንፃ ኮዶች እንዳሉም ባለሙያው አብራርተዋል።
ፎርማል ሆኖ የወጣው በ1985 የወጣው የህንፃ ኮድ ነው። አዲስ አበባን ለምሳሌ ከወሰድን ኤክስፔክት የሚደረገው የቤድሮክ አክሰለሬሽን አዲስ አበባ 0.05 ጂ ማለት ግራውንድ ግራቪቴሽናል አክሰለሬሽን እንደማለት ነው። በዛ ሪፈረንስ ነው የምጠቀሰው። ይህን ያክል ይመጣል ተብሎ የሚጠበቅ በአዲስ አበባ ህንፃዎቹ ለዚህ እንዲቋቋሙ ተደርገው ዲዛይን መደረግ እንዳለባቸው ያስቀምጣል። ባለው ሁኔታ ደግሞ ተሻሽሎ አዲስ አበባ ኤክስፔክት የሚደረገው የመሬት መንቀጥቀጥ መጠን 0.05 ጂ መሆኑ ቀርቶ 0.1 ጂ ነው፣ እጥፍ ነው የሚል ፋይንዲንግ ወጣው ማለት ነው።
በተጨባጭ ግን እነዚህን ኮዶች ከመከተል አኳያ በህንፃዎች ስራ ላይ ክፍተቶች መኖራቸውን አመልክተዋል።
እንደ አዲስ አበባ ዩኒቨርሲቲ በርካታ ህንፃዎች ለግምገማ ይመጣሉ ወደኛ። ስለዚህ መልሰን ስንፈትሽ አንዳንድ የዲዛይን ግድፈት የምናገኝባቸው ይኖራሉ። ከህንፃ ከኮንስትራክሽን ሲገነባ ደግሞ ከማቴሪያል ጥራት ጉድለት፣ ከግንባታ ጥራት ጉድለት ይሄ የሚጠበቀውን የደህንነት መጠን የማይጠብቁ በርካታ ህንፃዎች ይመጣሉ ወደኛ። ሀገራችን ውስጥ በተለይ ደግሞ አዲስ አበባ በርካታ ህንፃዎች ነው የሚገነቡት። ስለዚህ የግንባታ ጥራት ጉድለት ደግሞ በበርካታው ይታያል። አንዳንድ የምናያቸው ምልክቶች እንግዲህ ጀነራላይዝ ለማድረግ ይከብዳል፣ ግን ምልክቶቹ ለመጥቀስ ያክል አንዳንድ ህንፃዎች እንኳን የመሬት መንቀጥቀጥ መጥቶ ለራሳቸው ክብደትና ሰው ገብቶ ለሚሰጡት ግልጋሎት ብቻ መሸከም አቅቷቸው የሚወድቁ ህንፃዎች አሉ ከተማችን ውስጥ። ምንም አይነት የመሬት መንቀጥቀጥ ሳይመጣባቸው። ስለዚህ ቢመጣ ምን ያክል ችግር ሊፈጠር እንደሚችል አመላካች ነገሮች አሉ።
የርዕደ መሬት ተመራማሪው ፕሮፌሰር አታላይ አየለም በዚህ ሀሳብ ይስማማሉ።
ኮዶች እንዳልተከበሩ 100% እንደማይከበሩ በተለያየ ምክንያት እኛ ሀገር ብቻ ሰው እንደማገር ያለ ችግር ስለሆነ እና ዝም ብሎ ኮድ ይጨርቃን ዲዛይን ዝም ብሎ ይጨርቅና ቤት ተጠርቆ ቢሰራ በአንዳንዱ ነው አይቶ መናገር ይቻላል። ሰው ውስጥ እንደሚያድጉ ፎቆችን ሰዎች ስናይ ማለት እና ሁሉም መሀንዲስ እኩል ነው አዲስ አበባ ውስጥ። አሁን ግን ፈተናው የሚመጣው አንድ ቀን ያንን የሚከትል የመጣ ጊዜ እንግዲህ የትኛው መሀንዲስ በትክክል እንደሰራ የትኛው እንዳልሰራ የሚታይበት ጊዜ ይሆናል ማለት ነው። ከጉዳት ጋር ማለት ነው አለመታደጉም ግን አሁን ያለው ነባራዊ ሁኔታ ያ እንዳልሆነ ምንም ግልጽ ነው።
በተለይም የዲዛይን ክፍተትና የግንባታ ጥራት ጉድለት አንድ ላይ ሲገናኙ ጉዳቱ የከፋ ነው የሚሉት ዶክተር ኢሳያስ ገብረ ዮሐንስ ከዚህ አኳያ ሲታዩ አብዛኞቹ የሀገሪቱ ህንፃዎች የርዕደ መሬት ተጋላጭነት ስጋት አለባቸው ይላሉ።
ከ1983 በፈረንጆች አቆጣጠር በፊት የሰራናቸው ህንፃዎች ለመሬት መንቀጥቀጥ ተጋላጭ ናቸው። በ1983 እና በ1995 የተሰሩት ተጋላጭ ናቸው። በ2015 እና በ1995 የተወሰነ የመሬት መንቀጥቀጥ የመቋቋም አቅም ቢኖራቸውም ከሚጠበቀው በታች ነው አቅማቸው። ምክንያቱም የሚጠበቀው ከፍ ያለ ነው፣ እነሱ ደግሞ የመቋቋም አቅማቸው ደግሞ ዝቅ ያለ ነው። ስለዚህ እነዚህ ሁሉ መጠኑ ሊለያይ ይችላል፣ የተለያየ የስጋት ደረጃ ይኖራቸዋል። ግን ሁሉም በስጋት ላይ ያሉ ተብለው የሚታሰቡት ናቸው።
የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ከዚህ ቀደም በሕገ ወጥ መንገድ የተሰሩ ጥቂት ህንፃዎች ከርዕደ መሬት ጋር ያልተያያዘ የመፍረስ ችግር እንደገጠማቸው አውስቶ ሕጋዊ አካሄድን ተከትለው በሚሰሩት ህንፃዎች ላይ ግን ተገቢውን ቁጥጥርና ክትትል ይደረጋል ብለዋል። አሁን ያሉት ህንፃዎችም የተወሰነ መጠን ያለው የርዕደ መሬት ንዝረትን መቋቋም እንደሚችሉ የባለሥልጣን መስሪያ ቤቱ ዋና ዲሬክተር ኢንጂነር መስፍን ነገዎ ለአሜሪካ ድምፅ ገልጸዋል።
አማካሪዎች ይህን ዲዛይን ወይም ደግሞ ዲዛይን የሚሰራ አካል በዛ ኮድ መሰረት ነው ዲዛይን የሚያደርገው። እሱ ደግሞ በማዘጋጃ ቤትና አንዳንድ ቦታ ላይ ዞን ላይ ባለው መዋቅር እየጸደቀ ነው ወደ ስራ የሚሄደው። በጸደቀው መልክ ደግሞ መተግበሩን ቁጥጥርና ክትትል ይደረጋል። መጨረሻ ላይ ልክ የግንባታ ፍቃድ እንደሚሰጠው የመጠቀሚያ ፍቃድ የሚያገኘው በዲዛይኑ መሰረት ማለቁ ከተረጋገጠ በኋላ ነው። እንደ ተቆጣጣሪ ባለስልጣንና አሁን ባደረግነው ጀነራል አሰስመንት እኛ ህንፃዎቻችን በተለይ ከሰባት ምናና ከዛ በታች ባሉት ማግኒቲዩድ መቋቋም የሚችሉ ናቸው ብለን ነው የምናስበው። በተለይ ተለቅ ተለቅ ያሉ የአቅም ያላቸው ከተሞች ውስጥ የተገነቡ ግንባታዎች በባለሙያና በስታንዳርዱ ስር የሄዱ እና አልቀው ወደ ስራ የገቡ ቢልዲንጎች እኔ እርግጠኛ ነኝ ይቋቋማሉ ብዬ አምናለሁ።
ከቅርብ ጊዜ ወዲህ የርዕደ መሬቱ መደጋገም ግን ራሱን የቻለ ችግር ሊያስከትል እንደሚችል ኢንጂነር መስፍን ተናግረዋል።
ግን አሁን ባለው አንደኛ እንትኑ ፍሪኩዌንሲ ጨምሯል። እንደዚህ አይነት ደግሞ ከማግኒቲዩም በላይ አንድ ህንፃ ላይ ተደጋጋሚ እንትን ሲል ፋቲግ ይፈጥራል። ሶ የተደጋገመ ሲሄድ የመጎዳት እንትኑ ሊኖር ይችላል። ይሄ ደግሞ በሀገር ደረጃ በዚህ ሰዓት በተለይ ከዚህ ከሁለት ወር ወዲህ ሁለት ግብረ ኃይል ተቋቁሞ እየሰራ ነው።
የተቋቋሙት ሁለት ግብረ ኃይሎች የርዕደ መሬቱን ሁኔታ እየተከታተሉና እያጠኑ ለመንግስት ሪፖርት እንደሚያቀርቡ የገለጹት ኢንጂነር መስፍን የአደጋ ስጋቱን ለመቀነስ በህንፃዎች ግንባታ ወቅት ጥብቅ ቁጥጥር ማድረጋችንን እንቀጥላለን፣ ከዛም አልፎ ርዕደ መሬት ሲከሰት ምን መደረግ እንዳለበት እየተዘጋጀን ነው ብለዋል።
አንደኛው ከመከሰቱ በፊት ህዝቡን አዌር ማድረግ እና ፕሪፔርድነሱ ነው። ሲከሰት ደግሞ ኢመርጀንሲ ሪስፖንሱ ነው። እንዴት ሪስፖንድ ያደርጋል ህዝቡን። እንደገና ደግሞ ነን ገቨርንመንታል ኦርጋናይዜሽን እና ገቨርንመንታል ኦርጋናይዜሽን
መንግስታዊና መንግስታዊ ያልሆነ ተቋማት
ምላሽ ይሰጡታል። ቢከሰት እንዴት ኮኦርዲኔትድ ሆኖ ሪስፖንድ ያደርጋሉ የሚል እሱን ስራ እንሰራለን ብለን አሁን እንቅስቃሴ ላይ ነን።
በህንፃ ግንባታ የሚታየው ችግር በኢትዮጵያ ብቻ ሳይሆን በሌሎችም ሀገራት የተለመደ ነው የሚሉት ዶክተር ኢሳያስ ደግሞ አገልግሎት እየሰጡ ካሉት ውስጥ የተመረጡ ህንፃዎች ርዕደ መሬትን እንዲቋቋሙ የማጠናከሪያ ስራ ሊሰራላቸው እንደሚገባ ያስረዳሉ።
ምን ይደረጋል? ሀገራት እነዚህም አሴቶች ስጋት አላቸው ብለን ምንቷቸው አይደሉም። ግን ምን ይደረጋል? እንደ ያለን የሀብት መጠን ጥናት ተደርጎ ቅድመ ደረጃ ይወጣላቸዋል። የእኛ አገር ኢኮኖሚ በሚመጥን መልኩ ሁሉንም ማጠናከር ስለማንችል በአንዴ ፕራዮሪቲ የምንለው ነገር ይወጣላቸዋል። ለምሳሌ ሆስፒታሎች፣ ትምህርት ቤቶች፣ የእሳት አደጋ ማጥፊያ ተቋማት፣ እነዚህ በአንደኛ ደረጃ ነው ሁልጊዜ የሚቀመጡት። እነዚህም የማጠናከር ሂደት እንዲደረግላቸው ይደረጋል። እነዚህ ማጠናከሪያ መንገዶች ቴክኖሎጂው አለ፣ እውቀቱም አለ እኛ ጋር።
ዶክተር ኢሳያስ ምክንያቱን ሲያስረዱም እንዲህ ብለዋል።
ለምሳሌ አዲስ አበባ ውስጥ አያድርገውና በመሬት መንቀጥቀጥ አደጋ ችግር ቢደርስ የተወሰኑ ህንፃዎች ችግር ሊያጋጥማቸው ይችላል። ከዚህ ጋር ተዛማች የሆኑ ነገሮች ደግሞ ሰው ይጎዳል። ግን ልክ የተጎዳ ሰው ይዘው ወደ ሆስፒታል ነው የምትሄደው። ችግር እንኳን ቢያጋጥም ሁልጊዜ ሆስፒታሎች ከአደጋ በኋላ ፕሮፐርቲ ፋንክሽን ማድረግ ስላለባቸው ማለት ነው። ከእርስክክ በኋላ የእሳት አደጋ የመከሰት እድሉ ከፍተኛ ነው። ማደያዎች ይኖራሉ። እንደነዚህ እሳት ስለሚነሳ እሳቱን ደግሞ ለማጥፋት የእሳት አደጋ ተቋማቶቻችን አሁንም ሴፍ እና ሳውንድ መሆን አለባቸው፣ እንዲደርሱ ማለት ነው። አደጋ ከተከሰተ በኋላ ቶሎ መድረስ ስላለባቸው እንደዚህ እያደረግ ኢንፍራስትራክቸሮቹ ያላቸውን አቅም ማጎልበት ይቻላል። ቀስ በቀስ ኢኮኖሚው በፈቀደው ልክ።
በዚህ ሀሳብ የሚስማሙት ኢንጂነር መስፍንም ርዕደ መሬቱ እየተደጋገመ ስለሆነ ቅድሚያ የሚያስፈልጋቸውን ህንፃዎች በመለየት ይህን አካሄድ እንከተላለን ብለዋል።
በተለይ ፐብሊክ ስፔስ የሆኑ ወይም ደግሞ ፐብሊክ ቢልዲንጎች ያልከ ውስጥ የሚሄድኩ ጥናቱ ይለቅ እንጂ በመንግስት በኩል መተግበሩ ችግር አሁን አለ ብዬ አላምንም። በተለይ ትልልቅ ከተሞች ላይ አሁን የኮሪደር ልማትም ጋር ተያይዞ ይህንንም አንድ ላይ ያጣምረን የምንሄድበትን ስትራቴጂ እናስቀምጣለን። አሁን ችግር ስመጣ ሁሉን በአንድ ያትፈታል። ግን የትኛው ነው ፕራዮሪቲ የሚሰጠው፣ እንዴት ነው የምንሰራው፣ ጀምረን የት እንጨርሳለን የሚለውን ጉዳይ አሁን ኦልሬዲ ባለሙያ ቡድን እየተጠና ስለሆነ አሁን ያልከው አንድ ትኩረት መስካችን ነው።
ፕሮፌሰር አታላይ አየለ በበኩላቸው ኢትዮጵያ ለመሬት መንቀጥቀጥ የተጋለጠች መሆኗ ታምኖ ለጉዳዩ ትኩረት ይሰጥ ብለዋል።
በተለያየ እርከን ባሉ የመንግስት አካላት ኢትዮጵያ የመሬት መንቀጥቀጥ አደጋ ተጋላጭ የሆነች ሀገር በመሆኗ ይህ አይነት ነገር ሊከሰት ቢችል በተለይ በጂኦግራፊ በካርታ የት አካባቢ ነው የሚያዘወትር የሚለውን ይዞ የግንባታ ኮዶችን በመከለስ ያንን ነገር ሊቋቋም የሚችል የግንባታ ጥራትን መቆጣጠር ያስፈልጋል። አንዱ ይሄ ነው። ለህብረተሰቡ ግንዛቤ መስጠት ለምርምርና የመሳሪያ መግዣ ወይም ደግሞ እንደዚህ አይነት ነገር ለምርምር ተቋማት ድጋፍ ማድረግ ያስፈልጋል።
ዶክተር ኢሳያስ በዲዛይንና በግንባታ ወቅት የሚታዩትን ችግሮች ለመቅረፍ ጠበቅ ያለ አሰራር መከተል አስፈላጊ ነው ይላሉ።
ህንፃዎች በሚሰሩበት ወቅት ዲዛይኑ ላይ ተገቢ የሆነ እውቀት ያስፈልጋል። ተገቢ የሆነ ኮሚትመንት ያስፈልጋል። እነዚህን ነገሮች በጥራት ከተሰሩ በዲዛይን ደረጃ በተመሳሳይ መልኩ ደግሞ ይህን ዲዛይን ወደ ትግበራ የሚወስደው አካል በዋናነት ኮንትራክተር የምንለው እና ደግሞ ተቆጣጣሪው አካል ይህን ዲዛይን በትክክል ዲዛይን በተጠበቀበት መሰረት ወደ መሬት ማውረድ የግድ ይላል።
የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዲሬክተሩ ኢንጂነር መስፍን ነገው በበኩላቸው የሥነ ምግባር ጥሰቶችን ለመከላከል ከሙያ ማህበራት ጋር አብረን እንሰራለን፣ የግንባታ ዘርፉን ጥራት የበለጠ ለመቆጣጠርም አዲስ አዋጅ ከማርቀቅ ጀምሮ ልዩ ልዩ ዘመናዊ አሰራሮችን እየዘረጋን እንገኛለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የአርብ ምሽት ዝግጅታችን ነው እየተከታተላችሁ ያላችሁት። አሁን ደግሞ በተከታዩ ዘገባችን ወደ አክሱም ነው የምንወስዳችሁ። በአክሱም የሚገኙ ሴት ሙስሊም ተማሪዎች ሂጃብ ከመልበስ ጋር በተያያዘ የገጠማቸው ችግር በሶስት ቀናት ውስጥ እንዲፈታ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ዛሬ በሰጠው መግለጫ አስታውቋል። መግለጫውን የተከታተለው ዘጋቢያችን ሙልጌታ አጽባህ ነው። የሴት ተማሪዎችንም አነጋግሮ ተከታዩን ዘገባ አሰናድቷል።
ለሶስት ሳምንታት የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል የተባሉ ሴት ሙስሊም ተማሪዎች ችግር በሶስት ቀናት ውስጥ እንዲፈታ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዛሬ አርብ ታህሳስ 25 ቀን 2017 ዓ.ም በሰጠው መግለጫ አስታወቀ። ምክር ቤቱ ዛሬ መቀለ ላይ የሰጠው መግለጫ በንባብ ያሰሙ ሐጂ መሐመድ ካህሳይ ፖሊስ ተማሪዎቹ ሂጃብ እንዳይለብሱ ጫና ፈጥሯል ብለዋል።
እዚ ናይ ሂጃብ ክልከላ መሰል ዜጋታት ናይ ውልቀ መሰል ጥሕሰትን ትኸውን።
የሂጃብ ክልከላ የዜጎችንና የግለሰቦችን መብት የሚጥስ ነው። ሕገ መንግሥቱን በትምህርት ሚኒስቴርና በክልላችን የወጡ ደንቦችንም የሚጥስ ነው። በማንኛውም መንገድ ግርግር ሊፈጥር የማይገባው ጉዳይ ነበር። ሳይረፍድ ቶሎ ምላሽ ማግኘት አለበት። ሃይማኖትን ለፖለቲካ መሳሪያ ለመጠቀም የሚሞክሩ በአንዳንድ ተቋማት የሚሰሩ ሰዎችን መንግስትና ህዝቡ እንዲያወግዛቸው እንዲሁም ተጠያቂ እንዲያደርጓቸው እንጠይቃለን።
በአክሱም ከተማ የአክሱም ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል የምትማረው ስሟ እንዲገለጽ ያልፈለገች ሙስሊም ተማሪ ባለፉት አመታት የጸጉር መሸፈኛ ሂጃብ ተጠቅማ ትምህርቷን ትከታተል እንደነበረ ገልጻ፣ ላለፉት 3 ሳምንታት ግን ይህ በመከልከሏ የትምህርት ጊዜዋን በቤት ያሳለፈች እንደምትገኝ ገልጻለች።
ከዚህ በፊት 2015 ይሁን 2016 በሂጃብ ነው የተማርነው። ያለፈው 2 ወር ከአንድ ሳምንት ምናምንም በሂጃብ ነው የተማርነው እና ድንገት መጥተነው እናንተ ተማሪዎች ሂጃብ መልበስ የለባችሁም ብለው ትዕዛዝ ሰጡና ካልሆነ አውልቃችሁ መግባት ነው እንጂ መማር የለባችሁም የሚል ትዕዛዝ ሰጡና አሁንኛ በቃ ባለፈው 3 አመትም በጦርነት ምክንያት ቤታችን ቁጭ ብለናል። አሁንም እንደዛ ያው ጊዜውም እየሄደ ነው፣ ትምህርትም እያለፈን ነው። አሳለተቻማናችን ደግሞ የፈርሙን ቢያያለፈን ነው። መስጊድ እንዲሰጥልን እንጠይቃለን።
ሴት ሙስሊም ተማሪዎች ከትምህርት ቤት ደንብ ልብሳቸው ጋራ ተመሳሳይ ቀለም ያለው የጸጉር መሸፈኛ ወይም ሂጃብ መጠቀም እንደሚችሉ ሀገር አቀፍ የትምህርት ቤቶች መመሪያ እንደሚያዝ በመግለጫው ያስታወቀው የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት በአክሱም አሁን እየተደረገ ያለው ግን መመሪያውን የሚጣረስ ነው ብሎታል። በአክሱም 4 ትምህርት ቤቶች የሚማሩ 159 ሴት ሙስሊም ተማሪዎች ላለፉት 3 ሳምንታት ከትምህርት ገበታ ውጪ እንደሆኑ ጠቅላይ ምክር ቤቱ ገልጿል። በዚሁ ጉዳይ ታህሳስ 23 ቀን 2017 ዓ.ም መግለጫ ያወጣው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በትግራይ ክልል አክሱም ከተማ ሙስሊም ሴት ተማሪዎች ካለባበሳቸው ጋር በተገናኘ በተላለፈ መመሪያ 1 ወር ገደማ ከትምህርት ውጭ ሆነዋል ብሏል። የእምነቶች በጋራ የመኖር እሴት የሚሸረሽር ብሎ የጠራው ተግባር እንደሚያወግዝ የገለጸው ምክር ቤቱ ይህ በአስቸኳይ እንዲፈታ ጠይቋል። በጉዳዩ ከክልሉ ትምህርት ቢሮ፣ ከአክሱም ከተማ ከንቲባና የከተማዋ ትምህርት ጽፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ባለፈው ሳምንት ሰጥተው ነበር። የክልሉ ትምህርት ቢሮ ለአክሱም ከተማ የትምህርት ጽህፈት ቤት ታህሳስ 22 ቀን 2017 ዓ.ም በላከው ደብዳቤ የተማሪዎች ያለባበስ ስርዓት በተመለከተ ከትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ቅሬታ እንደደረሰው በመግለጽ አዲስ መመሪያ ባልወጣበት አዲስ ክልከላ ይሁን አዲስ ጥያቄ ተቀባይነት የለውም ብሏል። ትምህርት ቤቶችም በነባር ያለባበስ ስርዓት መቀጠል ይገባቸዋል ሲል ገልጾ ነበር። ነባር አሰራሩ ምን እንደነበረ ግን በደብዳቤው በግልጽ አላስቀመጠም። የአክሱም ሁለተኛ ደረጃ 10ኛ ክፍል ተማሪ የሆነች ለደህንነቷ ሲባል ስሟ እንዲገለጽ ያልፈለገች ተማሪ በበኩሏ ወደ ትምህርት ቤት ከዚህ ቀደም ሂጃብ ለብሳ ትሄድ እንደነበረ ገልጻለች።
ሂጃባችን ስንማር ነበር። አሁን እንኳን 10ኛ ክፍል ስንጀምር ለስከን ሂጃባችን ስንማር ነበር። አሁን ከዚህ እንደምትሰላቅም ይሄ 3 ሳምንት ሂጃባችን ካልሆነቃቸው አትገቡም ብለዋል። ወደ በሩ ከተጠጋን ደግሞ በፖሊስ ነው የምንያዘው። በቃ ወደዛ ግቢ እንኳን መሄድ አንችልም፣ በዛ ማለፍ እንኳን አንችልም ማለት ነው።
ከትምህርት ሚኒስቴር የህዝብ ግንኙነት ክፍልም ተጨማሪ ማብራሪያ ለማግኘት ጠይቀን ጉዳዩ የክልሉ ትምህርት ቢሮ ነው የሚመለከተው የሚል ምላሽ ሰጥቷል። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።
በኢትዮጵያ የሚገኙ ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደዚህ ወደ ዩናይትድ ስቴትስ ነው የምንመልሳችሁ። በአውሮፓውያኑ የዘመን መለወጫ ሰዎች በሞቱበት የኒው ኦርሊንሱ ሽብር ጥቃት ተጠርጣሪ ድርጊቱ በእስላማዊ መንግስት አሸባሪ ቡድን ተነሳስቶ ብቻውን የፈጸመው ይመስላል ሲል ኤፍቢአይ ትላንት ሐሙስ አስታውቋል። ተጠርጣሪው የጦር ሰራዊት አባል ነበር። መርማሪዎች ላስ ቬጋስ ውስጥ በአሜሪካ ወታደር ይሽከረከር ከነበረው ሌላ የተሽከርካሪ ጥቃት ጋር የጥቃቶቹን መነሻ ምክንያትና ተያያዥ ሊሆኑ ይችላሉ በሚሉ ነባር ዙሪያ ምርመራዎች ቀጥለዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳ ክስዋራ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል።
ኒው ኦርሊንስ ውስጥ አሽከርካሪው ለጸጥታ ጥበቃ የተከለከለውን አጥር ጥሶ በማለፍ አዲሱን ዓመት ለማክበር በወጣው ሕዝብ ላይ ጉዳት ባደረሰ ማግስት ትላንት ሐሙስ በአካባቢው የተሰማራ ከፍተኛ የፖሊስ ቁጥር ይታያል። በጥቃቱ 14 ሰዎች ሲሞቱ በርካቶች የቆሰሉ ሲሆን ፖሊስ አሽከርካሪውን ተኩሶ ገድሎታል። ተጠርጣሪው ሸምሱድ ዲን ጀባር አፍጋኒስታን ውስጥ ያገለገለ የአሜሪካ ጦር ሰራዊት አባል ነበር። ጀባር ጥቃቱን ከመፈጸሙ ጥቂት ቀደም ብሎ እስላማዊ መንግስት ወይም በመጻሩ IS በመባል የሚታወቀውን አሸባሪ ቡድን እንደሚደግፍ የሚያሳዩ ቪዲዮዎችን ኢንተርኔት ላይ አውጥቷል። ክሪስቶፈር ራያ ከፌደራል ምርምር ቢሮ የጸረ ሽብርነት ክፍል ረዳት ዳይሬክተር
In the first video, Jabbar explains he originally
በመጀመሪያው ቪዲዮ ላይ ጃባር በመጀመሪያ ለመጓዳት ያቀደው ቤተሰቡንና ጓደኞቹን እንደነበር ገልጿል። ነገር ግን የዜና ማሰራጫዎች በአማኞችና በካዲዎች መካከል ባለው ጦርነት ላይ ትኩረት እንዳይሰጡ ያደርጋል የሚለው አሳስቦት ነበር። በተጨማሪም ከዚህ ክረምት በፊት በጋው ላይ አይሲስን መቀላቀሉን ተናግሯል።
በአንድ ወቅት ራሱን እንደ እስላማዊ ገዢ ወይም ካሊፋነት ያወጀው IS በዩናይትድ ስቴትስ በሚመራው ጥምረት ከመገታቱ በፊት በኢራቅና በሶሪያ የሽብር አገዛዝ አስፍኖ ነበር። ፕሬዚደንት ጆ ባይደን ከሀገር ውስጥ ደህንነት ጉዳይ ቡድናቸው ጋር ትላንት አሙስ ተወያይተዋል።
አይሲስ እና ሌሎች አሸባሪ ድርጅቶችን በእያሉበት ያለማቋረጥ ማሳደዳችንን እንቀጥላለን። እዚህም ምንም አስተማማኝ መሸሸጊያ አያገኙም።
IS በሩሲያ፣ ቱርክ፣ ኢራን እና ሌሎችም ቦታዎች ላይ የሽብር ጥቃቶችን በማድረስ በዓለም ዙሪያ እንደገና መንቀሳቀስ ጀምሯል። በአፍጋኒስታን የሚገኘው ቅርንጫፉ IS ኮራሳን ታሳስ ውስጥ አንድ ሚኒስትር ስለመግደሉ ኃላፊነቱን ወስዷል። ይህ አገሪቱ ውስጥ ከተካሄዱ ተከታታይ ጥቃቶች የቅርብ ጊዜው ነው። ሱፋን ግሩፕ የተባለው ተቋም ተንታኝ ክላራ ብሩካርት IS ደጋፊዎቹ በበዓላት ወቅት ጥቃት እንዲፈጽሙ ቀስቅሷል። ቡድኑ በጋዛ ውስጥ ያለውን የሰላማዊ ሰዎች ስቃይ ለጽንፈኝነትና መመልመያነት ተጠቅሞበታል ይላሉ። የሱፋን ግሩፕ ተንታኝ ክላራ ብሩካርት
I think this is a really important aspect. While this is a more recent development, I will also say that the current kind of
ይህ በጣም ትልቁ ገጽታው ይመስለኛል። ይሄ በጣም የቅርብ ጊዜ ክስተት ቢሆንም ሶሪያ ውስጥ ያለው ወቅታዊ ሁኔታ አንዳንድ የሀገሪቱ አካባቢዎች ውስጥ በተወሰነ ደረጃ የስልጣን ክፍተት በመኖሩ አይሲስም እየተጠናከረ እንዲሄድ ያደርጋል ላለው
ባለስልጣናቱ ከትላንት በስቲያ ረቡ በትራምፕ ኢንተርናሽናል ላስ ቬጋስ ሆቴል ደጃፍ በቴስላ ሳይበር ትራክ መኪና ላይ የደረሰውን ፍንዳታ በማጣራት ላይ ናቸው። መኪናውን የተከራየው ኒው ኦርሊንስ ውስጥ ጥቃት የተፈጸመበትን መኪና ለመከራየት በዋለው ተመሳሳይ የመኪና ኪራይ መተግበሪያ በመጠቀም ነው። ባለስልጣናቱ መኪናውን ያሽከረክር የነበረው ማቲው ሊልስበርገር የአሜሪካ ጦር የልዩ ኃይል ክፍል ወታደር መሆኑን ጠቁመዋል። FBI ምርመራው አሁን ባለበት ሁኔታ በሁለቱ ጥቃቶች መካከል ግንኙነት መኖሩን የሚያረጋግጥ ምንም ነገር የለም ብሏል። ኒው ኦርሊንስ ውስጥ አሽከርካሪ ለጸጥታ
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችን ነው። በሁለተኛው አጋማሽ ላይ ነው የምንገኘው። በእርግጥ ወደ ከሁለተኛው አጋማሽ ላይ ሰፋ ያለ ጊዜ ወስደናል። በሁለተኛው አጋማሽ በቀዳሚ ባደረግነው ዘገባችን የሉሲን 50 ዓመት የተገኘችበትን ማለት ነው መሙላት የተመለከተ ዘገባ ነው። የሉሲ ቅሪተ አካል የሰውን ልጅ ለመረዳት ያላትን አስተዋጽኦም ተመራማሪዎች አደነቁ። ሉሲ ወይም ድንቅነሽ ተብላ የተሰየመችው ቅሪተ አካል በአፋር ክልል ከተገኘች ዘንድሮ ህዳር 15 ቀን 1967 ዓመተ ምህረት ማለት ነው የተገኘችው 50 ዓመቷን ደፍናለች። የትግርኛ ክፍል ባልደረባችን ገብረ መድን አካሏን ቅሪታ አካሏን ካገኙት ዶናልድ ጆንሰን እንዲሁም ከሉሲም በእድሜ ቀደም ያለችውን ሌላ ቅሪታ አካል ያገኙትን ዶክተር ዘረሰናይ አለምሰገድን አነጋግሮ ዘገባ አጠናቅሯል። እንግዱ ወልዴ እንደሚከተለው ይዞታል።
በአፋር ክልል በአዋሽ ወንዝ አቅራቢያ በምትገኘው አላዋ ከተማ በስተደቡብ በአንድ ፀሐያማ እሁድ ጠዋት ነበር አሜሪካ ከሚገኘው የቺካጎ ዩኒቨርሲቲ የሶስተኛ ዲግሪ አዲስ ምሩቁ ዶናልድ ጆንሰን ቅሪታ አካል ለመፈለግ ተመራጭ ቦታን ያገኙት። ቅሪታ አካል ፍለጋው የተደረገው በአጋጣሚ አልነበረም። የዝሆን፣ የአሳማ፣ የአውራሪስና አጋዘን ቅሪታ አካላት በአካባቢው ከዚህ በፊት ተገኝተዋል። ዶናልድ ጆንሰን እድለኛ ሆኖ የሰው ቅሪታ አካል እንደሚያገኙ ተስፋ ነበራቸው።
But 50 years ago I looked over my right shoulder በቀኝ ትከሻዬ በኩል ተመለከትኩ። አንድ ትንሽ ያጥንት ስባሪ አየሁ። ከእጅ አጥንቶች አንዱ እንደሆነ ተረዳሁ። እጃችንን እንድናጥፍና እንድንዘረጋ የሚያስችለን አጥንት ነው። መጀመሪያ ሳየው ምናልባት የዝንጀሮ ይሆናል የሚል ግምት ነበረኝ። በጣም ትንሽ አጥንት ነበር። ቀረብዬ ይበልጥ ስመረምረው ግን የሰው ዝርያ አጥንት እንደሆነ ማየት ቻልኩ። ስፍራውን እንደገና ስመለከት የራስ ቅልና የመንጋጋ ከፊል አጥንቶችን አገኘሁ። የአንድ ሙሉ ቅሪት አካል ክፍሎች ነበሩ።
3.2 ሚሊዮን ዓመት ዕድሜ ያስቆጠረና 40% ሙሉ የሆነ ቅሪት አካል በማግኘት ዶናልድ ጆንሰን ትልቅ ከሚባሉት ግኝቶች የአንዱ ባለቤት ሆነዋል። ሉሲ ወይም ድንቅነሽ ከተገኘች 50 ዓመታት ተቆጥሯል። የሉሲ መገኘት የሙያ ሕይወታቸው እንዲቀየር ማድረጉ ብቻ ሳይሆን የሰው ልጅ በዘመን ብዛት እንዴት እንደተቀየረ ለመረዳት አስችሏል ይላሉ በአሪዞና ዩኒቨርሲቲ የሰው ልጅ አመጣጥ ጥናት ተቋም መስራችና ኃላፊው ዶናልድ ጆንሰን። ዶናልድ ጆንሰን ድንቅነሽ የተገኘችበትን 50ኛ ዓመት ምክንያት በማድረግ ከአፍሪካ ቀንድ ጋር ባደረጉት ቃለ ምልልስ ቀጣዩን አክለዋል።
She and many of the fossils we found tell us that all humans
የሉሲና ሌሎች ያገኘናቸው ቅሪታ አካላት የሚነግሩን የሰው ልጆች ሁሉ ከአፍሪካ መምጣታቸውን ነው። አፍሪካ የሰው ፍጥረት መገኛ መሆኑንና የተለያየ ቀለም ያይን ቅርጽ የጸጉር ልዩነት ቢኖረንም የጋራ ቅድመ ታሪክ እንዳለን ነው። ሁላችንም የአፍሪካ ዘረመል ተሸክመናል።
የድንቅነሽ መገኘት በርካታ ተመራማሪዎች በጥናት ዘርፉ ላይ እንዲያተኩሩና ወደ አፋር እንዲያቀኑ አድርገዋል። ከነዚህ ውስጥ በራሳቸው ግኝት ያስመዘገቡ ኢትዮጵያውያንም ይገኙበታል። ዶክተር ዘረሰና ያለም ሰገድ አንዱ ናቸው። በቺካጎ ዩኒቨርሲቲ በሰው ልጅ ቅሪተ አካል ላይ ምርምር ያደርጋሉ። ድንቅነሽ በእድሜ ረጅምና በአንጻራዊም ሙሉ የሆነች ቅሪተ አካል እንደሆነች ይናገራሉ።
That literally transformed our knowledge of human evolution, which means
የሰው ልጅ ሂደትን በተመለከተ ያለንን እውቀት አሳድጓል። ማለትም ሉሲ ከመገኘቷ በፊት ቀደምት የሰው ልጆች ሌሎች መራመድ ከሚችሉ ፍጥረታት ውጪ ማለት ነው። ከሁለት ሚሊዮን ዓመታት በፊት ይኖራሉ ተብሎ ይገመት ነበር። በሉሲ መገኘት ግን በአንድ ሚሊዮን ዓመታት ጨምሮ የሰው ልጅ ከሶስት ሚሊዮን ዓመታት በፊት ይኖር እንደነበር ታውቋል።
ሉሲ አሁንም በመስኩ ለሚደረጉ ግኝቶች መለኪያ ነች። በመሆኑም አሁንም እየቀጠለ ያለ ግዙፍ ተጽዕኖ አላት ሲሉ አክለዋል ዶክተር ዘረሰናይ። በአዲስ አበባ የኮሌጅ ትምህርታቸውን በማጠናቀቅ ላይ የነበሩት ዶክተር ዘረሰናይ የሉሲ ቅሪታ አካል በተቀመጠበት ብሔራዊ ሙዚየም እንዲሰሩ ይመደባሉ። በዛም የዶናልድ ጆንሰንን ሉሲን ጨምሮ ከመላው ዓለም የተሰባሰቡ ቅሪቶችን የማጥናት ዕድል አገኙ። በእንደ አውሮፓን አቆጣጠር 2000 ዓ.ም ዘረሰናይ የራሳቸውን ግኝት ይዘው ብቅ አሉ። ቅሪታ አካሉ 60% ሙሉ ሲሆን ከድንቅነሽ 150,000 ዓመታት በፊት የኖረችና በሁለት ተኩል ወይም ሶስተኛ ዓመቷ ሕይወት ያለፈ አዳጊ እንደነበረች ተገምቷል። ሰላም ሲሉ የሰየሟት ቅሪተ አካል አዳጊ መሆኗም ግኝቱን ልዩ እንደሚያደርገው ተናግረዋል።
አብዛኞቹ የምናገኛቸው ቅሪተ አካላት በጎልማሳ ዕድሜያቸው ያሉ ናቸው። እናም በብዙ መልኩ ሰላም ረጅም ዕድሜ ያላት ደግሞም በቅሪተ አካል ምርምር ታሪክ ውስጥ በአንጻራዊ ሙሉ የሆነች አዳጊ ነች። ለሳይንሳዊ ማህበረሰቡ ያላት አስተዋጽኦም ትልቅ ክፍተትን መሙላቷ ነው። የአዳጊዎችን ወይም የሕፃናትን ቅሪተ አካል አግኝተን አናውቅም።
የሉሲ እና ሰላም መገኘት ሀገሪቱን ለማስተዋወቅ ሚና እንዳለውም ዶክተር ዘረሰናይ ይጠቁመዋል።
Even the now motto of the tourism commission in Ethiopia.
የኢትዮጵያ ቱሪዝም ኮሚሽን አሁን የሚጠቀምበት መሪ ቃል ምድረ ቀደምትን የሰየምኩት እኔ ነኝ። የሉሲና ሰላም እንዲሁም የሌሎች ቅሪተ አካላት መገኘትን መሰረት በማድረግ ነው አገሪቱ የሰው ልጅ መገኛ ምድረ ቀደምት እንዲሁም ቡናን ጨምሮ የሌሎችም ነገሮች መገኛ መሆኗን ለማሳየት የፈለግኩት።
ሰላም የተገኘችበት አካባቢ በአፋርና በኢሳ ጎሳዎች መካከል በመሬት ይገባኛል ግጭት የሚካሄድበት አደገኛ ስፍራ በመሆኑና ቅሪተ አካሉን ለመመልከት የሚመጣውም ሰው ባቀረበው ሐሳብ መሰረት ነበር ሰላም ሲሉ የሰየሟት። በሁለቱ ጎሳዎች መካከል አሁንም ግጭት በመኖሩ ሰላም እንዲፈጠር ይመኛሉ።
If we see so many misery and
በአፍሪካም ሆነ በሌሎች የዓለም ክፍሎች የምናየው ችግር በአካባቢያችን ስላለው ነገር ጥሩ የሆነ ወይም ሳይንሳዊ የሆነ መረዳት ባለመኖሩ ምክንያት የተፈጠረ ነው።
በመሆኑም አዲሱ ትውልድ የሳይንስና ቴክኖሎጂ ጉጉት እንዲያድርበትም አበረታተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ወደ ተከታዩ ዘገባችን እናልፋለን። በተከታዩ ዘገባችን ከሱስ ጋር ተያያዥ በሆኑ ጉዳዮች ላይ ያተኮረ ቃለ ምልልስ ነው የምናቀርብላችሁ። ስር ከሰደደ የአደንዛዥ እጽ ተጠቃሚ የሆኑ ወጣቶች ሳይቀሩ ለመዳን ከቆረጡና ተገቢውን እርዳታ ካገኙ ከችግሩ መውጣት ይችላሉ ያሉን በቅዱስ ጳውሎስ ሆስፒታል የሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው። ለምሽቱ የመጨረሻ ዝግጅቶች እንግዳችን አድርገን ጋብዘናቸዋል። ስምንሽ የቆየነች ያነጋገረቻቸው። በቅድሚያ ሱስ ምን እንደሆነ ከሚያስረዱበት ይጀምራል።
አንድ ሰው በአልኮል ሊሆን ይችላል፣ በአደንዛዥ እጽ ሊሆን ይችላል፣ ወይም በተለያዩ የባህሪ ሱሶች መጠቃቱን የምናውቅበት መንገድ ነው። ስለዚህ ሱስን ለመግለጽ ለምሳሌ ያ የሚጠቀመውን ነገር ወይም ንጥረ ነገር ወይም አደንዛዥ እጽ ለመቋቋም የሚከብድ ወይም ደግሞ ያንን ከዛ ልምምድ ለመውጣት በጣም አስቸጋሪ የሆነ ውስጣዊ ግፊት ይኖራል። አንደኛው መገለጫው እሱ ይሆናል። በተደጋጋሚ ከዛ ነገር ለመውጣት በሚሞክሩበት ጊዜ ያንን ነገር ለመቋቋም መቸገርና ቁጥጥር ማጣት፣ ለማቆም እየፈለጉ መቸገር፣ እንዲሁም ደግሞ በሚያቆሙበት ሰዓት ከፍተኛ የሆነ አምሮት ወይም ክሬቪንግ የምንለው ይኖራል። እንዲሁም እነዚህን ነገሮች ከመጠቀም ጋር አብሮ ተያይዞ ደግሞ ማህበራዊ፣ ኢኮኖሚያዊ እና ሌሎችም ከፍተኛ የሆኑ ግፊት እያሳደረበት ነገር ግን ያንን ነገር የሚጠቀመው ሰው ግን አሁንም በዛ ሁኔታ ውስጥ ተዘፍቆ በሚቆይበት ሰዓት ያ ግለሰብ በሱስ ተጠቅቷል ለማለት እንችላለን። ብዙ አይነት ክራይቴሪያዎች አሉን። ከ11 በላይ የሚሆኑ ምልክቶች አሉና አንድ ሰው ሁለትና ከዛ በላይ የሆኑትን በአንድ ዓመት ውስጥ የሚያሳይ ከሆነ ሱስ አለበት እንላለን። ግን ደግሞ ግዴታ እነዛን ሁሉ መዘርዘር አይጠበቅብንም። አሁን የገለጽኳቸውን ምልክቶች የሚያሟሉ ከሆነ ሱስ አለበት ለማለት እንችላለን።
ሱስ አምጪ የሚባሉት ንጥረ ነገሮች ወጣቶችን ለዚህ የሚያጋልጡ ችግር የሚያጋልጡ ንጥረ ነገሮች ምን አይነት ናቸው?
እንግዲህ ያው እኛ ዴይሊ በስራም በየቀኑ ከማያቸውም ከምንሰማቸውም ነገሮች ውስጥ በብዛት ሲጋራ፣ ጫት፣ አልኮል ከድሮም ጀምሮ በእኛ ሀገር ውስጥ በሰፊው የሚወሰዱና የሚስተዋሉ ሱስ አምጪ ንጥረ ነገሮች ናቸው። ግን አሁን ላይ ያው ከዓለም አንድ እየሆነች ከመምጣቷም አንጻር የተለያዩ ከስልጣኔ ጋር ተያይዘው የሚመጡ አዳዲስ የሆኑ ደግሞ ንጥረ ነገሮችን ድሮ ሁልጊዜ የማናስተውላቸው ከስንት አንድ የምናያቸው የነበሩ ነገሮችን በተለምዶ እያየናቸው የመምጣት ሁኔታ እየጨመረ ነው። ለምሳሌ በመርፌ የሚወሰዱ ሱስ አምጪ ነገሮች፣ እንደዚሁም ደግሞ ሌሎች ሀገሮች ላይ እንደ ኮኬይን እንደዚህ የምንላቸው ነገሮች ከፍተኛ የሆነ ወጪ ይጠይቃሉ። አፎርደብልም አይሆኑም ለአብዛኛው ማህበረሰብ። ነገር ግን ከድሮ የበለጠ አሁን ላይ በሰፊው እየተመለከትን ያለንበት ሁኔታ ነው ያለው። ወጣት ተማሪዎች በተለይ ደግሞ ይሄ የአፍላ እድሜ የምንላቸው ሀይ ስኩል ተማሪዎች ላይ ደግሞ አሁን በጣም የተስተዋለ የመጣው ለአጠቃቀምም ለእነሱ ምቹ ስለሚሆን እነዚህ የሚጨሱ ነገሮች በብዛት በመምህሮቻቸው ለመያዝ ቅርብ እንዲሆኑ ስለሚያደርጋቸው የሚዋጡ የህመም ማስታገሻዎችን እና እንደ ሽሮፕ የመሳሰሉ ነገሮችንም በተለይ ወጣት ልጆች በሰፊው የተጠቀሙ ያሉበትን ሁኔታ ነው የምንመለከተው።
በምን ያክል እድሜ ክልል ውስጥ ነው በብዛት እንደዚህ በወጣት እድሜ ስንል ለምሳሌ በተማሪ ሁለተኛ ደረጃ ተማሪዎች ወይስ ዩኒቨርሲቲ ተማሪዎች፣ በየትኛው እድሜ ክልል ያሉ ወጣቶች ናቸው ለዚህ የበለጠ ተጋላጭ የሆኑት?
እንግዲህ በሰፊው እስካሁን ድረስ የምናስተውል የነበረው በዩኒቨርሲቲ ወይም የኮሌጅ ተማሪዎች ላይ ከተለያዩ ምክንያቶች ጋር ስለሚያያዙ እነሱ በሰፊው የሚጠቀሙበትን ሁኔታ እናስተውል ነበር። ግን ሱስ የእድሜ ገደብ የለውም። ከልጅነት እስከ አዋቂ እስከምንላቸው ወይ ደግሞ በእድሜ ገፉ ሰዎች ድረስ የሚጠቀሙበትን ሁኔታ እናስተውላለን። አሁን ላይ ግን የበለጠ አሳሳቢ እየሆነ የመጣው ከሃይ ስኩልም አልፎ የመጀመሪያ ደረጃ ትምህርት የሚከታተሉ ተማሪዎችም ጭምር ለሕክምና በቤተሰቦቻቸው ተይዘው የሚመጡበት ሁኔታ የተለመደ እየሆነ መጥቷል። እንዲሁም በተለያዩ ትምህርት ቤቶች ላይም ይህንን ነገር ሲጠቀሙ ተገኙ፣ እዚህ ትምህርት ቤት እንደዚህ አይነት ነገር ተደረገ የሚለው ነገር እየተለመደ እና እየተስፋፋ የመጣ ችግር ነው። ስለዚህ የእድሜ ገደብ ለማስቀመጥ አስቸጋሪ የሆነበት ሁሉም እድሜ ላይ እየታየ ያለበት ሁኔታ ነው ያለው አሁን።
አካላዊም ማህበራዊም የአእምሮም ጤና ላይ ትልቅ ቀውስ የሚያስከትል ጉዳት ነው። እንግዲህ ከሱስ ለመውጣት አገልግሎት ከሚሰጡ ወይም ከዚህ ችግር ለመዳን አገልግሎት ከሚሰጡ ተቋማት መካከል በዋናነት የቅዱስ ጳውሎስ ሆስፒታል ይጠቀሳል እና ምን ያክል ወጣቶች ይህን አገልግሎት ለማግኘት ወደ እናንተ ይመጣሉ? ብዙ ጊዜስ ምን አይነት ደረጃ ላይ ሲደርስ ነው ለሕክምና የሚመጡት?
እንግዲህ ያው የቅዱስ ጳውሎስ ሆስፒታል የአእምሮ ሕክምና ክፍል ይህንን አገልግሎት ሲሰጥ ረጅም ዓመትን አስቆጥሯል። በፊት ላይ በጣም አገልግሎቱ ውስን ነበረ። በተለያዩ ምክንያቶች፣ በቦታ ጥበት፣ በተለያዩ ምክንያቶች ለሰፊው ማህበረሰብ ተደራሽ ለመሆን እንቸገር ነበር። በፊት ከነበረው አንጻር በአሁኑ ሰዓት ሰፋ ያለ አገልግሎት እየሰጠን ያለንበት ሁኔታ ነው ያለው። ምክንያቱም ጳውሎስ ሆስፒታል እንግዲህ አሁን ከአዲስ ሕይወት የሪሃብሊቴሽን ሴንተር ጋር በመተባበር ነው ይህንን አገልግሎት እየሰጠን ያለ ነው። እዚሁ ከኛ ጋር ረጅም ዓመት በሙያቸው ያገለገሉ ሲስተር ይርገዱ ናቸው የአዲስ ሕይወት ማዕከልን ያቋቋሙት። ስለዚህ ማንኛውንም ታካሚ እዚህ ካየንና ስክሪን ካደረግን በኋላ የሪሃብሊቴሽን አገልግሎት ማግኘት አለበት ብለን ስናስብ ወደ አዲስ ሕይወት የሱስ ማገገሚያ ማዕከል እንልክና እኛው ራሳችን ክትትል እያደረግንላቸው ከቆዩ በኋላ አሁን ላይ ብቁ ናቸው ወይም ወደ ማህበረሰቡ ቢቀላቀሉ ከዛ ነገር አገግመዋል፣ ምርታማ መሆን ይችላሉ ብለን በምናስብበት ሰዓት እንዲወጡ እናደርጋለን።
ምን ያክል ነው የመዳን እድሉ አንድ ሰው በሱስ ከተያዘ? ሁሉም ሰው መዳን ይችላል በህክምና ማለት እንችላለን?
እንግዲህ እሱ እንደ ሰውየው ቁርጠኝነት እና ተነሳሽነት ነው ዋነኛው የሚወሰነው። ስለዚህ እኛ የኛ ስራ የሚሆነው ያንን ፍላጎት ያለውን ወይም ተነሳሽ የሆነ ሰው ለማቆም በሚያደርገው ሂደት ውስጥ የሚገጥሙትን ችግሮች አብረን ማገዝ እና ወደሚፈልገው ደረጃ እንዲደርስ ድጋፍ ማድረግ ነው። እንዲሁም አንዳንድ ነገሮች ለምሳሌ ለማቆም አስቸጋሪ ሊሆኑ የሚችሉ አይነት የሱስ አይነቶች አሉ። የበለጠ ጊዜ ሊፈልጉ የሚችሉ እንደዚሁም ደግሞ ከሰው ሰው ይለያያል። ለምሳሌ ህይወት ውስጥ ብዙ ጫና ያለበት ሰው ምንም ስትረሰር ወይም ጫና ከሌለበት ሰው አንጻር የሚያቆሙበት ጊዜ ሊለያይ ይችላል። ወይም ደግሞ ከዚህ በፊት አገርሽቶበት የነበረ ሰው እና አቁሞ ለረጅም ጊዜ የቆየ ሰው ሊለያይ ይችላል። ስለዚህ ከሰው ሰው ይለያያል። ዋናው ነገር ግን ያ ሱስ ያለበት ሰው በእርግጠኝነት ከወሰነና ቁርጠኛ ከሆነ አቋም ከያዘ እና ከባለሙያ ድጋፍ ከተደረገለት ሱስ መቆም የሚችል ነገር ነው።
ከሱስ ካገገሙ በኋላ ወጣቶች በተለይ ምን አይነት ከዛ በኋላ ሊደረግላቸው በግላቸው የሚያደርጉት ጥረት እና በተለይ ደግሞ ከወላጅ ከማህበረሰብስ ምን አይነት ድጋፍና ክትትል ያስፈልጋቸዋል?
ከቤተሰብ ሊያገኙ የሚገባው ድጋፍ ያው ብዙዎቹ ወደ ሱስ ሕክምና የመጡ ሰዎች ቤተሰብ እምነቱን ያጣል። ያው ሱስ በሚጠቀሙበት ሰዓት ስርቆት ይኖራል፣ መዋሸት ይኖራል፣ ተደጋጋሚ ጥፋቶች ይኖራሉ። ስለዚህ ብዙ ጊዜ ቤተሰብ የመማረርና እዛ ታካሚ ላይ ተስፋ የመቁረጥ ነገር ይኖራል። ስለዚህ ከወጡም በኋላ በጣም ከፍተኛ የሆነ አስተያየት መስጠት፣ ጫና ማድረስ፣ ቤተሰብ ያው ጥሩ ከማሰብ እና ያንን ሰው ከማገዝ ብሎ የሚያደርጋቸው ነገሮች አንዳንድ ጊዜ ታካሚው ላይ ጫና ሊያደርስ ይችላል። ወይም ደግሞ እምነት ከሌላቸው ባደርገውስ ብሎ ማሰብ ወይ አሁን ለምሳሌ አንድ ሰው ትንሽ ትራንስፖርት አጥቶ ሊሆን ይችላል መሽቶበት ሲገባ ጠጥተህ ነው የመጣኸው ብሎ የመጠራጠር ነገር፣ ከዛም በኋላ ተመልሰ እዛው ነህ። እንዲህ አይነት አስተያየቶች በሚኖሩበት ሰዓት ብዙዎቹ የምናስተውላቸው ነገሮች እንደዚህ ካሉኝ አይቀር ለምን አላረገውም ብሎ ተመልሶ ወደዛው ነገር የመመለስ ነገሮች ስለሚኖሩ የሱስን ባህሪ ቤተሰብ ሊረዳ ይገባል። አንደኛው የሱስ ባህሪ መውጣት መግባት ይኖራል። ካቋረጡ በኋላ የማገርሸት ባህሪ ይኖራል። ግን እንደዚህ አይነት ሁኔታዎች ሲፈጠሩ ድጋፍ ለማድረግ መሞከር ጥሩ ይሆናል።
የተከበራችሁ አድማጮች፣ የሰማችሁት ከሱስ ጋር ተያያዥ በሆኑ ጉዳዮች ላይ ባለሙያ የሰጡንን ማብራሪያ ነበረ። ባለሙያዋ ከቅዱስ ጳውሎስ ሆስፒታል የሚገኙ በ ሆስፒታሉ ሜዲካል ኮሌጅ ስር በሚገኘው የሱስ ማገገሚያ ማዕከል የስነ አእምሮ ጤና ባለሙያና በሆስፒታሉ የአእምሮ ሕክምና ትምህርት ክፍል ኃላፊ ዶክተር መስከረም አበበ ናቸው። በነገራችን ላይ አድማጮች፣ ከሱስ ጋር በተያያዘ የተሰናዳው ዝግጅት በጋቢና የወጣቶች ፕሮግራም ሁሌም በሳምንት አንዴ አርብ አርብ የሚዘጋጀው የወጣቶች ፕሮግራም ላይ የተሰናዳ ነው። ወጣቶችን ከሱስ ጋር በተያያዘ በሱስ ውስጥ የነበሩ እንዲሁም ለመዳን የሙከራ የሚያደርጉ ወጣቶችን አነጋግረናል። አዲስ አበባ ከተማ ውስጥም ያሉ በስራ ላይ የሆኑ ወጣቶችን አነጋግረናል። እነሱንም ዘገባዎች ይዘን እንመለሳለን። ለዛሬ ግን ዝግጅታችንን አጠናቀናል። ሳስተናግድካችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና ደሩ።